ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በአዶልፍ ፓርለሳክ የተደረሰውንና በተጫነ ጆብሬ መኮንን የተተረጎመውን የ1928 ዓመተ ምህረት የፋሽስት ኢጣሊያ ወረራና ይህንኑ ሲከላከሉ የነበሩ የጀግኖች ኢትዮጵያውያንን እውነተኛ ታሪክ ትረካ ክፍል 19 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
አምነስቲ ኢንተርናሽናል አርብ የካቲት 3 ቀን ያስቸኳይ ጊዜ አዋጁን አስመልክቶ ባወጣው ሰፊ ዘገባ ዓለም አቀፍ የሰብአዊ መብት አሰራር መርሆችን በሰብአዊ መብትና በፖለቲካ ጉዳዮች የተደረጉ የዓለም አቀፍ ስምምነቶችን እንዲሁም የአፍሪካ የሰብአዊ መብት ቻርተር በአገዛዙ የተጣሱ መሆናቸውን ዘርዝሯል። የወያኔ አገዛዝ ያስቸኳይ ጊዜ አዋጅ ካወጀ በኋላ በዓለም አቀፉ ስምምነት መሰረት ያስቸኳይ ጊዜ አዋጁ ያስፈለገበትን ምክንያት እንዲሁም ዝርዝር አፈጻጸሙን ለተባበሩት መንግስታት ድርጅት ዋና ጸሐፊ ማሳወቅ ሲገባው ይህንን ባለማድረጉ ስምምነቱን የጣሰ መሆኑን ገልጿል። አገዛዙ የሚወስደው እርምጃና ቁጥጥር ግልጽነት የሌለውና ትክክለኛነቱን ማረጋገጥ የማይቻልና ቀደም ብለው ለተደረጉ ጥፋቶች በአሁኑ አዋጅ ብይን የተሰጠባቸው በመሆኑ የህግ ጥሰት ተደርጓል ብሏል። በእስር ላይ የሚገኙ ዜጎች ላይ ስየል መፈጸምና በተለያዩ መንገዶች ማሰቃየት በሰፊው እየተካሄዱ በመሆናቸው በዓለም አቀፍ ስምምነት መሰረት አገዛዙ በኃላፊነት ያስጠይቀዋል ብሏል። አምነስቲ እነዚህ የተዘረዘሩት ጉዳዮች አገዛዙ ጥፋት መሆናቸውን አምኖ ባስቸኳይ እንዲያስተካክል ጠይቆ ሁኔታውን የሚከታተልና የሚያሳውቅ ነጻና ገለልተኛ የሆነ አካል መቋቋም እንዳለበትም ሐሳብ አቅርቧል። በየቦታው ሊሰሩ የታቀዱ የኢንዱስትሪ ፓርኮች በአገዛዙ ያሰራር ችግርና ሙስና ምክንያት ከፍተኛ የኢኮኖሚ ቀውስ እንደሚያመጡ ታወቀ። በርካታ ያሉት የኢንዱስትሪ ፓርኮች በብድር የሚገነቡ በመሆናቸው በአሁኑ ወቅት በከፍተኛ ደረጃ ላይ የሚገኘውን የሀገሪቱን ዕዳ ያንረዋል ተብሏል። እያንዳንዱ አምራች 80% የሚሆነውን ምርቱን ወደ ውጭ እንዲልክ ስምምነት ያለ ቢሆንም በውጭ ያለው የግዢ ፍላጎት ከቀነሰ በሙስናና በዝርክርክ አሰራር ምርቶቹ በአገር ውስጥ እንዲሸጡ ስለሚደረግ ሁኔታው ትናንሽ አምራቾችን ከስራ ውጪ ያደርጋል የሚል ስጋትን ፈጥሯል።
ከ25 ዓመታት የግፍ አገዛዝ በኋላ ወያኔ በኢትዮጵያ ህዝብ ላይ የጫነው የጎሳ ፌደራሊዝም ችግር እየፈጠረ ነው በሚል ያገዛዙ ከፍተኛ ባለስልጣኖች እየተወያዩበት መሆኑ ተገለጸ። በክልል ተብዮችና በማዕከላዊ መንግስት በኩል ያለው ግንኙነት የላላና የተወሰነ ከመሆኑ በላይ አስተማማኝ ጸጥታ፣ ዘላቂ ልማትና ቀጣይነት ያለው ማህበራዊና ኢኮኖሚያዊ እድገት በማጣት በኩል ችግር ነበረበት ተብሎ የተገመገመና ለውጥ እንዲደረግበት ወደ በላይ አካል የሚተላለፍ መሆኑ ተገልጿል። ከአንድ ብሔረሰብ የተውጣጣ የወያኔ ቡድን በክልሎችና በማዕከላዊ መንግስት በኩል ያለውን ስልጣንና የኃላፊነት መለወጥ የወሰነበት ምክንያት በቅርቡ በአንዳንድ በክልል ባለስልጣኖች የደረሰበትን ማፈንገጥና ተቃውሞ ለመግታት ቁጥጥሩን እንደገና ለማጥበቅ መሆኑም ታውቋል። በህዝብ ላይ የጫነውን ህገ መንግስቱን ሳይለውጥ በምን አይነት መንገድ ተግባራዊ እንደሚያደርገው ወደፊት የሚታይ ይሆናል ተብሏል።
የወያኔ ፕሬዝዳንት ከነቤተሰቦቹ መኖሪያውን በቀድሞ የሉን መኮንን ግቢ ውስጥ ወደ ተሰራው ግዙፍ ቪላ እንደሚያዛውር ተገለጸ። ይህ ከፍተኛ የሆነ የቅንጦት ህንፃን ለመስራት የፈጀው 130 ሚሊዮን ብር ሲሆን ግቢው የ40 ሺህ ካሬ ሜትር ስፋት ያለው ሆኖ የቴኒስና የመዋኛ ቦታዎች እንዳሉትም ተነግሯል። አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
ፋኖ ፋኖ ረፋኖ ፋኖ ፋኖ ጫካው ገባ ሳይሰናበተኝ እሸኘው ነበረ ምንም ይታከተኝ ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነድድው ፋኖ ከቆጨው እራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር ፋኖ 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 እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይችግር የለም ተመላሽናለሁ በለው በለው አስኪደው በዋዛ በእናት አገርና በሚስት የለም ዋዛ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ ፋኖ በላው በላው ሲል ነው የወንዳ ብነቱ በላው በላው ሲል ነው የወንዳ ብነቱ ሴትን ትዋጋለች ከረጋ መሬቱ ረፋኖ ፋኖ ረፋኖ ፋኖ እለም ካለው ጫካ እለም ካለው ዱር ሲነጋገር ያድራል ከረበሉ ባለ ከረበሉ ባለ የተኩሷል እንጂ አዘልሎ ከጂ የተኩሷል እንጂ አዘልሎ ከጂ እንደ ዛር በሰው ላይ ይደረዋል እንጂ ይደረዋል እንጂ ተንተሞ ወገቡ ላይ ቼበለው ዝናር ሸባርጎ ከሽንቱ ላይ ቼበለው ጎራዴ መዞ ጸላል ገራይ ቼብሬ ቼበለው ቼበለው አራተው ገሉስ ቼበለው ያን ባለ ሁሉ ቼበለው ሰጠው ለነፋስ ቼበለው አንጓሎ አንጓሎ ቼበሬ ወንደ ቆላው ቼበለው ወንደ ገሪሳ ቼበለው ያረፈው ልቤ ደሞ ተነሳ ቼበለው ዝናር በቅፌን ማንደባለቀው ቼበለው ወረ ቼበለው ቼበለው አባረርካቸው ቼበለው በቃ ተመለስ ቼበለው ማንኝ ተቋር ቼበለው አንተ ብትጨርስ ቼበለው ቼበለው
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 19 በጃንዌ ገጽታ ላይ የሚታይ ነገር ቢኖር እነዚያ የሚያበሩ አይኖቻቸው ፈዘዝ ማለታቸው ብቻ ነበር። እግዚአብሔር ይወቅ በዚህ ዋሻ ለደቂቃዎች እንኳን አርፈው ተኝተው ከሆነ። አራታችን እንዲህ በጃንዌ ዋሻ በሸራዎቹ ወንበሮች ላይ ተቀምጠን ኮሎኔል ኮናቫሎቭ በተጠንቀቅ እንደቆመ እሳቸው በዚያ ደረቅ አልጋቸው ላይ እንደተቀመጡ ለሰዓታት ባለፉት 6 ወራት በሰሜኑ የጦር ግንባር ስላሳለፍነው ነገር እያንዳንዱን ጥቃቅን ነገር ሳይቀር ሳይሰለቹ በታላቅ ጉጉት ጠየቁን። ከእንዲህ አይነቱ ውይይት በኋላ ኮስተር ብለው በቅርብ ቀን በጣሊያኑ ጦር ላይ በማይጨው ጥቃት እንሰነዝራለን አሉ። ኮሎኔል ኮናቫሎቭ በተጠንቀቅ ቆሞ ጃንዌ ጣሊያኖች እኛ ካለን ጦር እጥፍ ድርብ በላይ የጦር ያላቸውና በታጠቁት መሳሪያ ፍጹም የማንመጥናቸው ስለሆነ የማይጨው የማጥቃት ጦርነት ራስን የማጥፋት ዘመቻ ነው ሲል ለጃንዌ ይችን ሀቅ ማስረዳቱንና መጠቆሙን እንደ ግዴታ ወስዶ አስረዳ። ከተሎም የሚሻለው ወሳኙን ውጊያ ወደ ታች ወደ ደቡብ ዝቅ ብሎ ማድረጉ ነው። እኛ ወደ ደቡብ ወደ ሸዋ ወርደን ተደራጅተን ስንጠብቅ ጣሊያኖች ተዝረክርከው ስለሚመጡ ራያዎችም ደፍረው ወደ ሸዋ ስለማይዘልቁ በቀላሉ ልናጠቃቸው እንችላለን። ከወታደራዊ ስልጣን ጻር ሌላም ብዙ መደረግ ያለበትን ነገር ሁሉ እንደቆመ ለጃንዌ አስረዳ። በታላቅ ትዕግስትና በንቃት ሲያዳምጡ የነበሩት ጃንዌ እናውቃለን ሐሳባችን ባይሳካ ሁሉም ነገር አለቀ ማለት ነው ሲሉ ለኮሎኔል ኮናቫሎቭ መለሱለት። አሁን እንዲህ ሲናገሩ በአይናቸው ውስጥ ጥልቅ አዘን ይታይ ነበር። ወዲያው የንግግር መስፈራቸውን ለውጠው ልጁን አይታችሁ ታውቃላችሁ ሲሉ ጠየቁ። አሁንም ቆሞ የነበረው ኮሎኔል ኮናቫሎቭ ካፋቸው ነጥቆ ጃንዌ ይቅርታ ያድርጉልኝና ስለ ልጁ ወዳጄ ካፒተን ፓርለሳክ የበለጠ ስለሚያውቅና ከሁሉም በላይ የልጁ የጥብቅ ወዳጅ ስለሆነ የበለጠ ሊያብራራሉት ይችላል አለ። እንዲህ ኮሎኔል ኮናቫሎቭ በስለኔና ስለ አብቹ የጥብቅ ወዳጅነት በልበ ሙሉነትና በኩራት ሲናገር እኔ በሆዴ ወይኔ እኔም እንዳብቹ ሁሉ አለቀልኝ እያልኩ ከየት ጀምሬ ማስረዳትና ማብራራት እንዳለብኝ ሳሰላስል ጃንዌ ገላገሉኝ። ግድ የለም እንደናንተም ባይሆን ይቺ አንድ ፍሬ ደጃዝማች ከኛም በላይ ትልቅ ጀብዱ እየሰራች እንደሆነ እንሰማለን። ይልቅ እርግጠኛ ነኝ ለረጅም ጊዜ ፍራፍሬ በልታችሁ አታውቁምና እንካችሁ ብለው ራሳቸው ከቀረበው ፍራፍሬ እንድንበላ ጋበዙን። እንዲህ ጃንዌ ፊት በሸራውን በር ላይ ተቀምጬ ያገኘሁትን ብርቱካን ለመላጥ እየታገልኩ በሐሳብ ወዳብቹ ነጎልኩ። በኮረም የጦር ሰፈር መሸትሸት ሲል የገበሬው ወታደር ማለትም አባቱን ወንድሙን ጓደኛውን በተንቤኑ የጦር ግንባር የመቅበር እድል እንኳን ያልገጠመው የከፋው ሆዴ ባሰው ወታደር ሰዓት አንድዶ እየሞቀና የቆላውን ሽምብራ እየቆረጠመ በመሰንቆ እየተደገፈ የሚንጎራጎረውን አንድ የሰላሌ ልጅ ሙዚቃ ማዳመጡን ተያይዞታል። አንጀት የምትበላዋ የመሰንቆ እንጉርጉሮ ስለ ልጁ ስለ አብቹ ነበረች። አብቹ ደራ ደራ፣ አብቹ ደራ ደራ። ዛሬ አዝማሪው ሳይቀር ስለ ራሶቹ ጀግንነት ስለ ንጉሠ ነገሥቱ ታላቅነት ማንጎራጎሩን እርግፍ አርጎ ትቶታል። ብቻ የጃንዌን ብርቱካን እየላጥ ጃንዌ ስለ ልጁ ስለ አብቹ በመጨረሻ ላይ የተናገሩትን ቃል ማሰላሰል ገባው። ይቺ አንድ ፍሬ ደጃዝማች ከኛ በላይ ጀብዱ እየሰራች መሆኑን እንሰማለን ሲሉ ምን ማለታቸው ነው? እስከማቀው ድረስ አብቹ ምንም እንኳን በዚህ ጦርነት በጦር ሜዳ የወደቁት ሁለት ወንድሞቹ ብቸኛ ወራሽና በማዕረግም ፊታውራሪ ቢሆንም ምንጊዜም ሕጋዊውን የማዕረግ ስሙን ተጠቅሞ አያውቅም። አብቹ በደጃዝማች አበራ የሚመረው የሰላሌው ጦር አባልና ለመሪው ለደጃች አበራ ታማኝ ቢሆንም የራሱን ጦር እየመራ ከሰላሌው ደጃዝማች አበራ የጦር ሰፈር ርቆ ከጠላት ጦር በሚዘርፈው ንብረት ጦሩን የሚያስተዳድር በብዙዎቹ ዘንድ በሁለቱ ራሶች ሳይቀር እንደ ተራ ሽፍታ የሚቆጠር ለከዳተኛውና ለባንዳው ለደጃዝማች ኃይለስላሴ ጉግሳ ጦር የግር እሳት የሆነ ምንም እንኳ በርከት ያሉ በሀብቶም የሚመሩ የኤርትራ ልጆች የተቀላቀሉበትና የትግራይና የዳሞት ልጆችን የሚያቀፈ ጦር ቢሆንም አብዛኛው ጦሩ የሰላሌ ልጆች የሞሉበት መሆኑንና እስካሁን ጦሩ ምንም አይነት የማዕረግ ስም የማይጠቀም መሆኑን አሳምሬ አውቃለሁ። ግን ጃንሆይ አንድ ፍሬ ደጃዝማች ሲሉ ማዕረግ መስጠታቸው ይሆን? አብቹ ይህን ያህል በጃንሆይ ልብ ውስጥ ገብታ ይሆን? ይህን እያሰላሰሉ ሳላስበው ሶስተኛዋን ብርቱካን ልጄ ስበላ ጃንሆይም ሳይታዘቡኝ አልቀሩም። ብቻ በሐሳብ ስለ አብቹ እያሰብኩ እያሰላሰልኩ ያኔ ይልክልን የነበረው ሲጃራ፣ ቪኖ፣ የጣሳ ምግብ ወዘተ ብቻ ያብቹ የዘረፋ ስጦታዎች አይኔ ላይ መጡብኝና ላየው ተመኘው። ግን ስለ አብቹ ጦር እንቅስቃሴ ጋይ ላይ እያለን የከምባታ ልጆች እንዴት ከጠላት ጦር ላንቃ ውስጥ ፈልቅቆ እንዳወጣቸው ካወሩኝ ወሬ ውጪ ሌላ ወሬ ከሰማው ሰንብቻለሁ። ከከንባታው መሪ ከደጃዝማች መሸሻ ቀብር በኋላ አንድ የከምባታ ልጅ ስለ አብቹ ያጫወተኝ ባጭሩ የሚከተለውን ይመስላል። የከምባታው ጦር በጣሊያን ሰራዊት ተከቦ መውጫው ጠፍቶት አጥፈዘ ጥፋ አይነት ውጊያ ላይ እያለ ከየት መጡ ሳይባል እነዚያ የአብቹ ፈጥኖ ደራሽ ደቦል አንበሶች ከጣሊያኑ ጦር ብብት ውስጥ ገብተው ሲኮረኩሩት ተመሰስኩ ብሎ የሚኩራራው የጣሊያኑ ጦር ሳያስብ አደጋ ደርሶበትና በተራው ሲያፈገፍግ የከምባታውን ጦር ከዚያ ካለቀለት ውጊያ ውስጥ እና አብቹ መንጥቀው አወጡት። አሁንስ እኔም እንደ ባለመሰንቆቹ ስሟን እየጠራሁ ላንጎራጉር መሰል። ጃንሆይ ፍራፍሬውን አቅርበውልን ቢያንስ ለሁለት ሰዓት ያህል በተንቤን ምን እንሰራ እንደነበር ያለ መሰልቸት ጠየቁን። እሳቸው ሲጠይቁ እኛ ስንመልስ ብዙ አወጋን። ሌላው ቀርቶ በጦር ሜዳ የኢትዮጵያ ሰራዊት ምርጥ ምግብ ስለሆነው ስለ ጥሬ ስጋ እንኳ ሳይቀር ጠየቁን። እንዴት ነው ጥሬ ስጋ መብላቱን ተላመዳችሁት ሲሉ ላነሱት ጥያቄ ኮሎኔል ሲመልስ እንዴት አጃን ሆይ ሙዳ ስጋ ተበልቶ ሲሆን ጠጅ ከጠፋም ካቲካላ ምናምን እያለ አስታቃቸው። ከዚህ የጥሬ ስጋና ካቲካላ ወሬና ሳቅ በኋላ መቼ እንኳን እንዳዘዙ ሳናስተውል አሽከሮች መሰው ሙሉ ጥሬ ስጋ ከሁለት ጠርሙስ ያገር ተወላጅ አረቄ ካቲካላ ጋር ቀረበልንና በጃንሆይ ትንሿ ዋሻ እንዳሞራ ከበን ከሰከስ ነው። ትናንት ፍን ሽምብራ በቆረጠመች ጥርስ ያላንዳች እፍረትና ይሉኝታ እንዳንበሳ እየተሻማን ጥሬ ስጋውን አስነካ ነው። ማዕዱ ሲነሳ አሽከሮች በርካታ ወታደራዊ ልብሶችንና ጫማዎችን ይዘው መጥተው ከፊታችን ደረደሩልን። ጃንሆይም እንድንመርጥ ገፋፉን አበረታቱን። ይቺ የጃንሆይ የመጨረሻ ስጦታ ከሰማይ የወረደች ያህል ደስ አሰኘችን። ያኔ ከአዲስ አበባ ስንነሳ የኢትዮጵያ ከፍተኛ ማዕረግ ካለው በወርቅ ከተሽቆጠቆጠው ወታደራዊው ልብሴ በሰውነቴ ላይ የቀረ ነገር ቢኖር ብጣሽ ቡቱቱ ብቻ ነበር። ጃንሆይ ከቀትር በኋላ እስከ ምሽቱ ድረስ በጦር ሰፈራችን ዙሪያ የሚኖሩትን የአገሬውን ተወላጅ ትናንሽ ሹማምንት እየተቀበሉ ሲያነጋግሩ፣ ሲደራደሩ፣ ጃንሆይ እየሸለሙ ሲሾሙ፣ ማዕረግና ሹመት ለሚሻ ማዕረግና ሹመት፣ ገንዘብ ለሚፈልግ ገንዘብ፣ ጠመንጃ ለሚፈልግ ጠመንጃ እየሰጡ ሲሾሙና ሲሸልሙ፣ እነዚህ አዲስ ሹሞች ደግሞ ለንጉሠ ነገሥታቸው ታማኝነታቸውን እየማሉና እየተገዘቱ ሲያረጋግጡ ቀኑ አልቆ መምሸት ጀመረ። እነዚህ እንዲህ በንጉሰ ነገስቱ ፊት ቀርበው የተሾሙና የተሸለሙ ያከባቢው ሽሞች ማላቸውን አፍርሰው ንጉሳቸውንና አገራቸውን ከርተው ለጥቂት ብሮችና አዲስ ጠመንጃ ለጣሪያን ባርነት ባንዳነት አደሩ። ማይጨው በዚህች ዕለት ምሽት ጃንሆይ በክብር ዘቦቻቸው ታጅበው ወደ ሰሜን ወጥተው ካሸንጌ ሐይቅ በስተሰሜን በኩል ያለችውን የተራራ ቀበሌ አያን ያዙ። አያ ከመካነ በስተደቡብ በኩል ያለች ቀበሌ ነች። ከወታደራዊ ስልጣን ጻር አያ ደህና ቦታ ብትሆንም ካያ እጅጉን በጣም ወሳኝ የሆነችውን የተራራ ወገብ ጣሊያኖች ገና ድሮ በእጃቸው አስገብተው ምሽጋቸውን ቆፍረው በተጠንቀቅ ይጠብቃሉ። ኢትዮጵያው ንጉሠ ነገሥት ለወሳኙ ጦርነት ያዘጋጀው ብቁ የመዋጋት ኃይል ያለው የወታደር ቁጥር ከ50 ሺህ አይበልጥም። ከዚህ አንፃር የጣሊያኑ ጦር የታጠቀውን የመሳሪያ ጥራት ታንኩን፣ መድፉን፣ ከሁሉም በላይ ደግሞ እነዚያን መካች የሌላቸውን የሰማይ ላይ ጠላቶች አውሮፕላን እንኳን ወደ ጎን ትተን በእግረኛ ወታደር ደረጃ ማርሻል ባዶሊዮ ለዚህ ወሳኝ ጦርነት ጥሩ ሆኖ የተዘጋጀና ቀድሞ የመሸገ ሁለቱ ክፍለ ጦሮቹ ላይ ሁለት ሻለቃ ጦር ጨምሮ በጠቅላላው ከ70 እስከ 80 ሺህ የሚደርሱ ወታደሮቹን አሰልፏል። ምናልባትም ሊበልጥ ይችላል። ጃንሆይ በማይጨው ስለሚደረገው የመጨረሻ ወሳኝ ጦርነት በገበሬ ሰላዮች ለዚያውም ስለ ዘመኑ ወታደራዊ አሰላለፍም ሆነ አወቃቀር ምንም ዕውቀት ከሌላቸው ሰዎች በተገኙ ቁርጥራጭ መረጃዎች መሰረት እቅድ ሲያወጡና ሲነድፉ ቢውሉም እድሜ ለነዚያ የሰማይ ላይ የቆርቆሮ አሞራዎች እያንዳንዱን የኢትዮጵያ ወታደር እንቅስቃሴ የሚቆጣጠረው ማርሻል ባዶሊዮ እያንዳንዷን ከንጉሠ ነገሥቱ የምትተላለፍ ትእዛዝ ለተላለፈለት ራስ ደጃዝማችም ሆነ ፊት አውራሪ ሳትደርስ በፊት እጁ ትገባ ነበር። የጣሊያን ሬዲዮ ቴሌግራፊስቶች ያለማሰለስ ከንጉሡ በሬዲዮ የሚተላለፉትን መልእክቶች፣ ትእዛዞች አንዷንም ሳይተዉ ጠልፈው ይከታተሉ ነበር። እንዲህ ባለ ያለ ገመድ የሚተላለፍ የሬዲዮ ቴሌግራም አደገኛነቱን ያኔ ተንበን እያለን ለራስ ካሳ በተደጋጋሚ ባሳስብም አይዞህ አንበሳዬ ከንጉሠ ነገሥቱ ጋር በሚስጥር ቃል ነው የምንነጋገረው እያሉ ሲሸነጋግሉኝ፣ ጣሊያኖች የሚስጥር ቁልፉን ያላንዳች ችግር እየፈቱ እያንዳንዱ ራስ ደጃዝማች ፊታውራሪና ቀኛዝማች የተላለፈ ትእዛዝና መመሪያ እየከተቡ ለማርሻል ባዶሊዮ ያጎርሱት ነበር። ጃንሆይ ልክ እንደ ራስ ካሳ ሁሉ ትልቅ ስህተት ሰሩ። ለማርሻል ባዶሊዮ የማይጨው የማጥቃት ዘመቻ ምስጢር አልነበረም። ማርሻል ባዶሊዮ አልገረመውም። ወይም መጋቢት 15 ቀን ከጃንሆይ ለራስ እምሩ የተላከውን ደብዳቤ የያዘው ፈረሰኛ መልእክተኛ በደጃዝማች ኃይለ ሥላሴ ጉግሳ ሰዎች ተይዞ ደጃዝማች ኃይለ ሥላሴ ጉግሳ ሰዎች ደብዳቤዋን ለጣሊያኖች ሊያደርሱ ሲጣደፉ በልጁ ጦር ክፉኛ ቢመቱም የልጁ ጦር ያቺን የጃንሆይን ደብዳቤ ከጣሊያኖች እጅ እንዳትገባ ያደረገው ትግል ውጤታማ አልነበረምና ደብዳቤዋ ከማርሻል ባዶሊዮ እጅ ገባች። ጃንሆይ ለራስ እምሩ በዛች በጣሊያኖች እጅ በገባች ደብዳቤያቸው ሲጽፉ ጦራችንን ይዘን ወደፊት ሄደናል። አሁን እነሆ የአያን ቀበሌ ይዘን ሰፍረናል። ከወታደሮቹ ጋር ሊያደርጉት የሚችሉት ነገር አለ ብለው የሚገምቱ ከሆነ ያድርጉት። ይሁንና ጦሮ ለሌላ ውጊያ የማይመቸውና የማይሆንለት መስሎ ከታዩት ምንም ተስፋ የሌለው ነገር ከሆነና ፈቃዶ ቢሆን ወደኛ መጥተው ከኛ ጋር ለመሞት ከወሰኑ ከዚያው ከዳባት ባስቸጓይ በቴሌግራፍ ያሳውቁኝ ይላል። ሌላው የጣሊያን ሬዲዮ ቴሌግራፊስቶች ከጠለፉት መልእክት መካከል ጃንሆይ ለቴጌመነን ያስተላለፉት መልእክት ይገኝበታል። በዚሁ ያለ ገመድ በተላለፈው መልእክት መጋቢት 18 ቀን ከጠላት ጦር ሰፈር ተቃርበን ተፋጠናል። እርስ በርስ በጦር ሜዳ መነጽር እየተያየን ነው። ሰዎች እንደሚሉት ከኛ ጋር ጦርነት ሊገጠም የተዘጋጀው የጠላት ጦር ከአስር ሺህ አይበልጥም። የኛ ሰራዊት በትክክል 51 ሺህ ነው። ግን እንዲያው ወደ ጠላት የጦር ሰፈር ስንቃኝና ስንመረምር በእኛ ግምት የጠላት ጦር ወደ 20 ሺህ ይሆናል እያል እናስባለን። የኛ እምነት በፈጣሪ ላይ ነውና እንደሚረዳን በጽኑ እናምናለን ይላል። ሌላው አሳዛኝ ነገር አሁንም በጣሊያኖች እጅ ሌላ ጥብቅና ወሳኝ መረጃ ገባ። በዚህ በጣሊያኖች እጅ በገባና በገመድ የለሽ ሬዲዮ ሲተላለፍ የተጠለፈ መልእክት እንዲህ ይል ነበር። ቅዳሜ መጋቢት 19 ቀን በጠላት ላይ ዘመቻ እናደርጋለን። ቅዳሜ ባይሆንልን ሰንበት ውለን ሰኞ ማለዳ የማይቀር ጉዳይ ነው ይላል። ለዚህም ነበር ማርሻል ባዶሊዮ ብዙም ሳይጨነቅና ሳይደነቅ የንጉሱ ጦር በቁርጥ መቼ እንደሚዘምትበት አውቆ በመሽጉ ተቀምጦ ናግጠመኝ እያለ በትዕግስት ይጠብቅ የነበረው። ማርሻል ባዶሊዮ ዝግጅቱ የንጉሱን ጦር በመሽጉ ሆኖ ለመከላከል ብቻ ሳይሆን የኢትዮጵያን ጦር በትንትኑን ለማውጣት ጭምር ነበር። መጋቢት 22 ቀን ልክ ጎህ ሲቀድ የኢትዮጵያ ሰራዊት እየተኮሰ እየፎከረና እየሸለለ በሺዎች ረድፍ ተሰልፎ እየሮጠ በጣሊያኖች ላይ ዘመተ። ባገኘው መረጃ መሰረት እንደሚዘምትበት አሳምሮ የሚያውቀውና በጥሩ ሁኔታ የመሸገው የጣሊያን ጦር አጥብቆ በሰራው ምሽግ ተኝቶ ኢትዮጵያን ወታደሮች በመትረየስ ያረግፋቸው ገባ። ወሳኙ ስለ ኢትዮጵያ ወደፊት ድል የሚወስነው ጦርነት በዚች ማለዳ ጀመረ። በዚህ ወሳኝ ጦርነት የመትረየስና የመድፍ ጥይት እየወረደበት በሶስት ረድፍ ተሰልፎ ሕይወቱን ለእናት አገሩ ሊሰዋ እየፎከረና እየሸለለ የኢትዮጵያ ጦር ወደፊት ሄደ። በሶስቱ ራሶች መሪነት በራስ ካሳ፣ በራስ ስዩምና በራስ ጌታቸው በሶስት ረድፍ ተሰልፎ የጠላትን አንገት በጎራዴው ሊቀላ፣ በጦሩ ደረት ሊበሳ፣ በጥይቱ ግንባር ሊበረቅስ፣ በሶስት መንገድ እንደ ጎርፍ የሚወርደው ጀግናው የኢትዮጵያ ሰራዊት የመጀመሪያውን የጣሊያኖችን ምሽግ ሰብሮ ገባ። በአራተኛው ረድፍ ተሰልፎ የነበረው በደጃዝማቾች ብቻ የሚመራውና የልጁና የከምባታ ልጆች ያሉበት ጦርም ትልቅ ውጤት አስመዘገበ። የአራተኛው ረድፈኛ ዋና ግዳጅ የነበረው ጣሊያኖቹን ኮርኩሮ ከምሽጋቸው አስወጥቶ ለሶስቱ ራሶች ሰራዊት ሁኔታዎችን ማመቻቸትና በር መክፈት ነበር። አዎ አራተኛው ረድፈኛ ይሄን የተሰጠውን ግዳጅ 100% ከግብ አድርሷል። ከማለዳ ጀምሮ ከጣሊያኖች ብብት ውስጥ ገብቶ እየኮረኮረና እየቆነጠጠ ረፋዱ ላይ የአምባ በሆራን ተራራ በእጁ አስገባ። ከአምባ በሆራ ተራራ ላይ ሆኖ የጣሊያንን ጦር ቀኝ ክንፍ ጥሩ አርጎ ነረተው፣ ቀጠቀጠው፣ እሪ አስባለው። ቀትር ላይ ቁጥር ስፍር የሌላቸው አውሮፕላኖች እየዞሩ የቦምብ ናዳቸውን በኢትዮጵያ ሰራዊት ላይ አወረዱበት። እንዲህ ከሰማይ እንደ በረዶ ቦምብ እየወረደበት ከምድር የመድፍና የመትረየስ ጥይት እያጨደው በታላቅ ጀግንነት እምቢ ላገሬ እያለ በጣሊያኖች መሃል ገብቶ በሚቀናውና በሚመቸው በጎራዴው የጣሊያኖችን አንገት ይቀላ ጀመር። እዚህ ጦርነት ኢትዮጵያውያን ጦረኝነት በእግዚአብሔር ተመርቆ የተሰጣቸው ብርቅና ድንቅ ተፈጥሮ መሆኑን በድጋሚ አስመሰከሩ። ኢትዮጵያውያን እንዲህ አንጎል በሚያዞር የጦርነት አውድማ ውስጥ በፍጹም ቆራጥነት ያላንዳች ፍርሃት በታላቅ ጀግንነት የጣሊያኑን ጦር ወጥረው ይዘው አላስቆም አላስቀምጥ ይበሉት እንጂ የተሻለ መሳሪያ የታጠቀው የጠላት ጦር በጀግናው የኢትዮጵያ ሰራዊት ላይ ከፍተኛ ጉዳት አደረሰበት። ጀግኖቹ አንበሶቹ የኢትዮጵያ ልጆች ዋናውን የጠላት ጦር ምሽግ ሰብረው ለመግባት ያደረጉት ሙከራ ሁሉ በጅ በሚወረወሩ ቦምቦች ከምሽጎቹ በራፍ ላይ አስቀራቸው። የመጀመሪያው ዘማች በጅ ቦምብ ተመትቶ ሲወድቅ ሁለተኛው የወደቀ ወንድሙን ዘሎ ወደፊት ሲል እሱም የመጀመሪያው ወታደር ጣፈንታ ሲደርሰውና ሲወድቅ ሁለት ሲወድቅ ሌላ አምስት እየተተካ አምስቱ ሲወድቁ ሌሎች 10ዎች እየተተኩ ቢታገሉም የኢጣሊያኖችን ምሽግ በሬሳቸው አጥር ከመስራት ውጭ ሰብሮ መግባት ሳይሆንላቸው ቀረ። አራተኛው ረድፈኛ ጦር የቀኝ ክንፉን የኢጣሊያኑን ጦር ክፉኛ ጎድቶ ኢጣሊያኖች ይዘውት የነበረውን በበርካታ ምሽጎች የታጠረውን መሬት በእጁ ቢያስገባም ከሶስቱ ራሶች ለሚመራው ጦር የኢጣሊያኖችን ምሽግ መስበሪያ በር ከፍቶ ቢጠብቅም የሶስቱ ራሶች ጦር የተሰጠውን ግዳጅ መፈጸም ሳይሆንለት ቀረ። በመሆኑም ወደ ኋላ አፈገፈገ። አምባቦራን ይዞ የሶስቱን ራሶች ወደፊት መግፋት ይጠብቅ የነበረው አራተኛው ረድፈኛ ሰራዊት ብቻውን የጣላትን ጦር በአምባቦራ ተራራ ላይ አግዶ ብዙ መቆየት ስላልቻለ እሱም አምባቦራን ለቆ ወደ ኋላው መመለስ ተገደደ። ከሰዓት በኋላ 10 ሰዓት ላይ የሶስቱ ራሶች ጦር እንደገና በሶስት ረድፍ ተሰልፎ ለሶስተኛ ጊዜ ማይጨውን ለመያዝ ወደፊት ገፋ። ለሶስተኛ ጊዜ ተደረገው ይሄ ማይጨውን የመያዝ ጦርነት እድሜል አራተኛው ረድፈኛ ጦረኞች የጣሊያኑን ሰራዊት ወገቡ ላይ ሰባብረው የሚገባበት ሲያሳጡት የሶስቱ ራሶች ጦር የጣሊያኑን ዋና ምሽግ ሰብሮ ገባ። ድል በኢትዮጵያውያን እጅ የገባች መሰለች። በዚች ቅጽበት ዳግም አድዋ ሊደገም የሰዓታት ልዩነት ሲቀረው እነዚያ ከሃዲዎች ራያዎችና አዘቦች ድልን በእጁ ሊያስገባ የተቃረበውን የገዛ ወንድማቸውን ከጀርባው ገብተው ጨፈጨፉት። ድልን በእጁ ሊጨብጥ ወደፊት የገሰገሰውን የእናታቸውን ልጅ ድል ነሱት። አዎ ዛሬ እነዚህ ካዲዎች ጦርነቱን ወስነዋል፣ ታሪክም ሰርተዋል። ታሪኩ ግን የክህደት ታሪክ ነው። ለ30 ሺሊንግና ለአዲስ የጣሊያን መሳሪያ ሲሉ ለጣሊያን ባንዳነት አድረው የገዛውን ድማቸውን ክደውታል። አሁን የኢትዮጵያ ድል ተወስኗል። ተሸንፈናል። ኢትዮጵያውያን በማይጨው ጦርነት ተሸነፉና በያቅጣጫው ወደ የትውልድ መንደራቸው ማፈግፈግ ጀመሩ። በዚህ ታሪካዊ የማይጨው ጦርነት ላይ ንጉሱ በቤልጅየሞች ጥሩ ሆኖ የሰለጠነውን የክብር ዘበኛ ጦራቸውን በግንባር እየመሩ ከበርካታ ሚኒስትሮቻቸው ጋር በዚህ ጦርነት ተካፍለዋል፣ ተዋግተዋል። ጃንሆይ ከዚህ ድል ከጁል አፈትካ ከወጣች ታሪካዊ ውጊያ በኋላ ዋሻቸው ሲመለሱ ያ በወርቅ የተንቆጠቆጠ የማርሻል ወታደራዊ የደንብ ልብሳቸው በደም ፍንጣቂና በጭቃ ተለውሶ ነበር። በራያዎች ክህደት ድል የሆነው የኢትዮጵያ ሰራዊት ማይጨው ላይ ተፈቶ ተበተነ። እኔ ራሴ የተሳተፍኩበት አራተኛው ረድፈኛ ከጣሊያኖች ጋር ያደረገው ጦርነት እጅግ በጣም የሚገርም ነበር። አራተኛው ረድፈኛ ወይም አራተኛው ክፍለ ጦር ከንባታዎችን ጨምሮ የበርካታ የሸዋ ደጃዝማቾች ጦር ህብረት ነበር። ከመሪዎቹ አንጋፋዎቹ ሽማግሌው ደጃዝማች ወንዲራድ፣ ወጣቱ ደጃዝማች አበራ የሰላሌው፣ ደጃዝማች ኃይሉ ከበደ የዋጎች ወራሽና የጀግናው ያብቹ ጦርና ሌሎች የደጃዝማቾችን ጦር ያካተተ ነበር። በዚህ ጦርነት ኢትዮጵያ በጦር ግንባር ካሰለፈቻቸውና በጦርነት አውድማ ካዋለቻቸው ምርጥ ልጆቿ የደጃዝማች አበራ፣ የደጃዝማች ወንዲራድ፣ የደጃዝማች ኃይሉ ከበደ፣ ያብቹ እና የከምባታ ልጆች በታላቅ ወኔና ቆራጥነት ታላቅ ጀብዱ ሲሰሩ ለማየት ታድያለሁ። ይኸው የበርካታ ደጃዝማቾች የህብረት ጦር በጣሊያኖች ብቻ ሳይሆን በራያዎችም ጭምር ክፉኛ ተጎድቷል። በዚች የመጨረሻዋ ቀን ወሳኝ ጦርነት ያብቹ ጦር ጀነራል ወርቁ አባቱን አጥቷል። ቀኛዝማች ሼክ ሁሴን አባ ወርቁ ከልጃቸው ጋር ጎን ለጎን ከጠላት ጋር ሲዋጉ ከጀርባቸው ከራያዎች በልጃቸው ላይ የተተኮሰችን ጥይት በደረታቸው ተቀብለው ልጃቸውን አድነው እሳቸው ወድቀዋል። የጀግና ሞት ሞተዋል። አባቱን ያጣው ወርቁ የቆሰሉ የትግል ጓዶቹን ሲደግፍ ሲረዳና ሲያስተባብር ማየት እጅጉን በጣም ያኮራል። በዛሬው ጦርነት 5 ምርጥ ጀነራሎችን በጦር ሜዳ ሲዋጉና ሲያዋጉ ማየት ብቻ ሳይሆን ከጎናቸውም ተሰልፎ ጠላትን የመውጋት ዕድል ገጥሞኝ ነበር። ሀብቶም፣ ተስፋ ጽዮን፣ ጋሹ፣ ወርቁና አብቹ ናልባትም የነዚህ ወጣት ጀነራሎች የህብረት ጦር ህይወቱን አትርፎታል። ያ ምድር ቀውጢ ሆና አሸናፊውና ተሸናፊው ባልታወቀበት ሰዓት ፈረሴ አንገቱን በጥይት ተመቶ ሲወድቅ እኔን ከኮርቻው ላይ አስፈንጥሮ ጣለኝ። እኔ ራሴን ስቼ በወደኩበት መስመር ራያዎች ገፍተው እየገቡ ነበርና አለቀልኝ እያልኩ ለመነሳትና ለመሮጥ ስታጣር ከዛሬ ማንነታቸውን የማላውቀው 2 ያብቹ ፈረሰኛ ጦረኞች ጎን ለጎን ሽምጥ ጋልበው መተው ማጅራቴን ጨምድደው እየጎተቱ ወስደው ካስተማማኝ ቦታ ላይ ጣሉኝ። ብዙም ሳልቆይ በዋናው የጦር ሰፈር ራሴን አገኘሁት። ወርቁ በዛሬው ጦርነት በጣም የሚወዳቸውን አባቱን ቢያጣም የቆሰሉና የደከሙ የጦር ሜዳ ወንድሞቹን በመርዳቱ አልቦዘነም። ሀብቶም ግራግሩን ቢመታም በጠፍር ግጥም አርጎ አስሮ የተረፉ ወታደሮቹን ያሰባስባል። አብቹ በሁለት ጥይት ትከሻዋን ብትመታም ቁስሏን እንኳ ለማሰር ሳትሞክር ጥላሸት በሚመስለው ጥቁር ፈረሷ ላይ ሆና ወዲያ ወዲህ እየተዘዋወረች ጦሯን ታሰባስባለች። ተስፋ ጽዮንና ጋሹ በማይጨው የዛሬው ጦርነት ታሪክ ሊጽፈው የሚገባ ጀብዱ ሰርተው በአምባ በሆራ የጦርነት አውድማ ወድቀዋል። በዛሬው ጦርነት ብዙ ቂም የተያዘበት ያብቹ ጦር እጅጉን ተጎድቷል። 2 ምርጥ አዋጊና ተዋጊ ጀነራሎቹን ከማጣቱም በላይ 2/3ኛው የሰራዊቱ አባል በማይጨው የጦርነት አውድማ ለእናት አገሩ አጥንቱን ከስክሶ ደሙን አፍሶ እዳውን ከፍሏል። ማምሻው ላይ የሁለቱን ደቦል አንበሶች ሬሳ ጀግኖቹ ከጦር ሜዳ አምጥተው ከአንዲት በጣሊያኖች ቦምብ ግማሽ አካሉ አካረረች ዋርካ ስር በታላቅ ክብር ቀበሯቸው። ጎን ለጎን ከጠላት ጋር እንደተዋጉ ሁሉ ጎን ለጎን እስከ መጨረሻው ተቀበሩ። በዚች አንድ ሰዓት ባልሞላች ዋይታና ለቅሶ በሌላት የቀብር ስነ ስርዓት ላይ እኔ ደጃዝማች አበራና ኮሎኔል ኮናቫሎቭ ተገኝተን ነበር። በዚህ ትንሽ የቀብር ስነ ስርዓት ላይ የግል አገልጋይ አንበሳም ተገኝቶ ነበር። ምንም እንኳን ራስ ካሳ እንዲያገለግለኝ ቢሰጡኝም አንበሳ ግን ሙሉ በሙሉ ያንበሳው ያብቹ ጦር አባል ነበር። ታዲያ አንበሳዬ ከአንዲት ድንጋይ ላይ ቁጭ ብሎ ድምፅ ሳያሰማ ዝም ብሎ እንባውን ሲያወርደው አገኘሁት። እሱ ባለቆቹ ሞት አዝኖ እኔ በሕይወት ተርፎ ስላገኘሁት ተደስቼ እንደ ልጄ አቀፌ ሳምኩት። በተስፋና በጋሹ ሞት እጅጉን አዝኜ አንበሳዬን ከዚያ ቀውጢ ጦርነት በመትረፏ ፈጣሪን እያመሰገንኩ ወደ ጦር ሰፈር ስመለስ ኮሎኔል ኮናቫሎቭ እንደ ሕፃን ልጅ ሲያለቅስና ሲንፈቀፈቅ አገኘሁት። አይዞን ኮሎኔል አይዞን አልኩት ከጎኑ እየተቀመጥኩ። አየህ የእግዚአብሔርን ተንኮል፣ እኔን ሽማግሌውን ከዚህ ጦርነት አትርፎ እነዚህ ሕፃናት ሲሞቱ እግዚአብሔር እያየ ዝም ማለቱ አያስለቅስም ትላለህ አለኝ። አዎ እግዚአብሔር ስለመኖሩ መፈላሰፍ ይቻላል። ጠቅላላው የኢትዮጵያ ሰራዊት በጦርነቱ እግዚአብሔር እንደሚረዳውና እንደሚያሸንፍ ያምን ነበር። ተሸነፈ። እግዚአብሔር ግን ምንም አላለም። እንዲህ ከሽሜው ጎን ተቀምጬ ሳባብል ደጃዝማች አበራ መጣና እሱም ከጎናችን ተቀመጠ። ቃላት ግን አልተለዋወጥንም። የደጃዝማች አበራ የሰላሌው ጦር በዛሬው ጦርነት 3 ጊዜ ጣሊያኖቹን ምሽግ ሰብሮ ገብቶ እጁ ያስገባ እንደገና 3 ጊዜ እንደዚያ ያንን ከባድ መስዋዕትነት የከፈለበትን ለቆ መውጣት ተገዷል። በዚህ ጦርነት 3/4ኛው የሰላሌዎቹ አሉ የሚባሉት ቆራጦቹ ጀግኖቹና ደፋሮቹ ልጆች ከማይጨው የጦር ሜዳ ካምባ በኋላ አልተመለሱም። እስከመጨረሻው ድረስ ከጠላት ጋር ጉሮሮ ለጉሮሮ ተናንቀው በየምሽጉ ወድቀዋል። ደጃዝማች አበራ ጥቂት ሲተከዝ ቆይቶ በሉ ተነሱ ጃንሆይ ለምክር ጠርተውናል ማለንና በደግ ሲል እኛም በፍጥነት ተነስተን ተከተልነው። ከጃንሆይ ዋሻ ስንደርስ በማይጨው የጦር ሜዳ ከወደቁት ትልልቆቹ የጦር አበጋዞች በስተቀር ሁሉም ተገኝተው ነበር። ያቺን ዋሻ ሞልተዋታል። ገና ከዚያች ዋሻ እግራችን ከመግባቱ የኢትዮጵያን ሰራዊት የወደፊት እድልና ዕጣ ፈንታ የሚወስነው የጦረኞች የምክር ሸንጎ ጀመረ። ጀግናው የኢትዮጵያ ሰራዊት በማይጨው ጦርነት ድል ከጁ አምልጣ ድል ከተነሳና ከተሸነፈ በኋላ ጃንሆይ በአያዋ የዋሻ ቤተ መንግስታቸው ተመልሰው ከትልልቆቹ የጦር አበጋዞቻቸውና ጀነራሎቻቸው ጋር ለምክር ተቀመጡ። በአያ የዋሻ ቤተ መንግስት ለምክር ከተሰበሰቡት የኢትዮጵያ ከፍተኛ ሹማምንትና የጦር መሪዎች ከግማሽ በላዩ ያህል የሚሆኑት ክፉኛ ቆስለው ነበር። አንዳንዶቹ በሁለትና በሶስት ጥይት ተመተው በቃሬዛቸው ላይ ተኝተው መርኮዝ ይዘው ድንጋይ ተደግፈው ህመማቸውን ውጠው እነሆ ከንጉሳቸው ጋር በዚያች ትንሽ ዋሻ እንደ ከብት ታጉረው በታላቅ ትዕግስት ምክሩን እየመከሩ ናቸው። በዚህ ታሪካዊ የጦር ምክር ባያ የዋሻ ቤተ መንግስት ያልተገኙ ዕውቅና ምርጥ ጀግና የጦር ጀነራሎች ቢኖሩም ጀግኖቹ እነ ደጃዝማች መንገሻ ሂልሚና ባላምባራስ አበራ ተክሌ የማይጨው አገረገዥ ከሁሉም በላይ ደግሞ ሽማግሌው ደጃዝማች ወንዲራድ ይገኙበታል። ሽማግሌው ደጃዝማች ወንዲራድ ከዛሬ 40 ዓመት በፊት ከመየ ምኒልክ ጦር ጋር ባድዋ የጣሊያንን ጦር ድል የመቱ ጀግና ለሁለተኛ ጊዜ ተመሳሳይ ጠላትን በማይጨው ገጥመው በጎራዳቸው አንገት ቀንጥሰው በጦራቸው የጠላት ደረት በስተው ቢወድቁም ከዚህ በላይ አስደሳች ሞት የለምና ጀግናው አዛውንት ደጃዝማች ወንዲራድ የጀግና ሞት ሞተዋል። ባያ የዋሻ ቤተ መንግስት የተሰበሰበውና ሌሊቱን ሲመክር ያደረው የጦር ሸንጎ ንጋት ላይ ባለ ሁለት ነጥብ ስምምነት ላይ ደርሶ ተበተነ። አንደኛ ራስዩም መንገሻ የቀረ ጦራቸውን አሰባስበው ወደፊት በመግፋት ላይ ባለው የጣሊያን ጦር መሃል ቀዳዳ እየፈለጉ ወደ ሰሜን እንዲመለሱና በሰሜን ያርበኝነት ትግሉን እንዲቀጥሉ፣ ሁለተኛ ጃንሆይ ከቀረው ሰራዊታቸው ጋር ከራስዩም መንገሻና ከሚያጅቧቸው ጥቂት ደጃዝማቾች በስተቀር የሌሎችን ራሶችና ደጃዝማቾችን ጦር ይዘው ወደ ደቡብ እየወረዱ አመቺ በሆነ ቦታ ላይ ሁሉ ወደ ደቡብ በመውረድ ላይ ያለውን የጠላት ጦር እያገዱና እየመከቱ ወደ አዲስ አበባ እንዲመለሱ። ይህ የጦር ሸንጎ ቢስማማና ቢወስንም ወደፊት የሚሄደውን የጣሊያንን ጦር ግን የሚያግደው አልነበረም። ምዕራፍ 34 የእንግሊዞች ቀይ መስቀል። How do you do? እያለ ዶክተር ጆን ሚሊ የእንግሊዝ ቀይ መስቀል ማህበር መሪ በደስታ ከልቡ ተቀበለን። ይህ የእንግሊዝ ቀይ መስቀል ማህበር የንጉሰ ነገስቱን ጦር አጅቦ በየካቲት ወር አጋማሽ ላይ ኮረም ገብቶ በሰሜኑ የጦር ግንባር ይህ ነው የሚባል ነገር ሳይሰራ ከርሞ እነሆ ዛሬ በደሴ በኩል አድርጎ ወደ አዲስ አበባ ለመመለስ በትግጅት ላይ ነው። እንዲህ የእንግሊዝ ቀይ መስቀል ማህበር በደሴ በኩል መንገዱን አቅንቶ ወደ አዲስ አበባ ለመመለስ ጓዙን ሲቋጥር ከአሸንጌ ሐይቅ በስተሰሜን በኩል በእግር የጥቂት ሰዓታት መንገድ ርቀት ላይ አሁንም ከፍተኛ ውጊያ እየተካሄደ ነው። አዎ፣ ይህ የእንግሊዝ ቀይ መስቀል ማህበር ብቸኛው በርካታ ዶክተሮችንና አስተማሚዎችን ያቀፈ በመድኃኒትና በሕክምና መሳሪያዎች ጥሩ ሆኖ የተደራጀ በሰሜኑ የጦር ግንባር ንጉሠ ነገሥቱን አጅቦ እጅግ በጣም ዘግይቶ የደረሰ ማህበር ነው። ለራስ ሙሉጌታ የተላኩት ሁለቱ የፖላንድ ዶክተሮች አንድ የራስ ሙሉጌታን ቆስለኛ ወታደር እንኳን ሳያክሙ ነበር በጣሊያኖች ምርኮ ስር የወደቁት። ለራስ ካሳ የተላከው የኦስትሪያው ዶክተር በኢትዮጵያ ቀይ መስቀል ማህበር ታጅቦ የረባ መድኃኒት እንኳን ሳይኖረው በሰሜኑ የጦር ግንባር ጥቂት ዘግይቶ ቢደርስም ሌት ተቀን ህይወቱን አደጋ ላይ ጥሎ የሰው ልጅ የማይችለውን መከራ ሁሉ ተሸክሞ ደከመኝ ሰለቸኝ ሳይል የራስ ካሳ ወታደሮችን ሲያክም ከርሟል። የእንግሊዞችን የተደራጀ መድኃኒትና መሳሪያ አንድ አስረኛውን ያህል ቢኖረው ኖሮ ስንት ህይወት ባተረፈ ነበር። ረጅምና ቀጭን ቁመና ዛላው ወጣቱ እንግሊዛዊ ዶክተር ሚሊ ከጥቂት ሳምንታት በኋላ በሽፍቶች በመሃል አዲስ አበባ ተገልሏል። ከልብ በመነጨ እውነተኛ አቀባበል በድንኳኑ ተቀበለን። ዶክተሩ እኛ በተንቤን ፍዳችንን ስናይ እሱ የተደራጀውን ማህበሩን ይዞ ያለምንም መከራ ያለምንም ሥራ በደሴ መቀመጡ እጅጉን በጣም እንደቆጨው በፊቱ ላይ እየተነበበ ከሱ ጋር በመኪና ወደ ደሴ አብረነው እንድንሄድ ጋበዘን። በዶክተር ሚሊ የሚመራው የእንግሊዞች ቀይ መስቀል ማህበር ከ30 በላይ ዶክተሮች፣ በርካታ ረዳቶችና አስተማሚዎች፣ በተጨማሪም ብዙ የሶማሊና የህንድ ሾፌሮችና መካኒኮችን የያዘ 16 በጥሩ ሁኔታ ላይ ያሉ ስንቅ ትጥቅና መድኃኒት የተጫኑ ከባድ የጭነት ተሽከርካሪዎች ያሉት ድርጅት ነው። በእነዚህ የእንግሊዙ ቀይ መስቀል ማህበር ዶክተሮች፣ ረዳቶች፣ አስተማሚዎች፣ ሾፌሮችና መካኒኮች መካከለም የሚገርሙ ዓለምን መዞር የሚወዱ ጀብደኞችም አሉበት። ከነዚህ ተጓዥ ጀብደኞች መካከል ካፒቴን ስሚዝ እንደ ቀዳሚ ምሳሌነት ሊጠቀስ ይገባዋል። ካፒቴን ስሚዝ እድሜውን በትክክል መገመት የማይቻል ቢሆንም በ40ዎቹና በ50ዎቹ ውስጥ የሚገመት ሲሆን ማንም ሰው በመቶ ዓመት እድሜ ውስጥ እንኳ ሊያካብተው የማይችለውን ልምድ ያለው ሰው ነው። ካፒቴን ስሚዝ በዚህ ምድር ላይ ያልዳሰሰው ያረገጠው አገር አለ ብሎ ማመን እጅጉን ያስቸግራል። ይህ እንግሊዛዊ ተጓዥ ጀብደኛ ፈረንሳይኛ፣ ፖርቱጋልኛ፣ የስፔን ቋንቋ፣ ጣሊያንኛ፣ ሩሲያንኛ፣ ሰርቢያንኛ፣ አረብኛ፣ አማርኛ ልክ አፉን እንደፈታበት እንግሊዝኛው አቀላጥፎ ይናገራል። አብዛኛውን ፈረንጅ የሚያስቸግሩትን የአማርኛ ድምጾች እንደ ጸ፣ ቀ፣ ጰ አይነቶቹን ሳይቸገር ልክ እንዳገሬው ሰው አስተካክሎ ይናገራል። አረብኛም ቢሆን ከእውነተኞቹ የበረሃ ልጆች ባልተለየ ሁኔታ በትክክል ይናገራል። ከነዚህ ቋንቋዎች በተጨማሪ ህንድኛና የማሌዥያ ቋንቋ ሳይቀር አቀላጥፎ ይናገራል። በጨዋታ መሃል መቼ አፍጋንኛ እንደ ተማረ በጠየቅኩት ጊዜ በቀላሉ እዚያ ነበርኩ ብሎ መለሰልኝ። ካፕቴን ስሚዝ ወደ ኢትዮጵያ የመጣው ከቦሊቪያ በቻኮ ጦርነት ማለትም በቦሊቪያና በፓራጓይ መካከል በተደረገው ጦርነት ተካፍሎ ነው። አውሮፓውያን እንብዛም ባልተጎበኙ የደቡብ ቻይና ግዛቶች ከዛሬ 2 ዓመት በፊት እንደነበርኩ አንስቼ ባጫወትኩት ጊዜ እኔ ረግጥኳቸውን የደቡብ ቻይና ግዛቶች ተወልዶ እንዳደገበት አገር ትንንሽዋን ነገር ሳይቀር ገላልጾ ሲያወጋኝ አፌን ከፍቼ ቀረው። አዎ ከዚህ እንግሊዛዊ ተጓዥ ጀብደኛ ሰው ጋር ባሳለፍኳት አጭር ጊዜ ውስጥ ከዚህ በፊት በተለያዩ የአረብ አገሮች ስላሳለፍኩት ሕይወት በትዝታ ተመልሰን አስታውሰናል። ልክ ትናንት እንደነበርን ሁሉ ስለ ሲንጋፖር፣ ስለ ኤደን፣ ስለ ሳይጎን፣ ስለ ባርሴሎና፣ ስለ ፖርት ሳይድ፣ ስለ ቦምቤ፣ ማድሪድ፣ ቶኪዮ፣ ካይሮ፣ ሄልሲንኪ፣ ሎንዶን፣ ፓሪስ፣ ኢስታንቡልና ስለ ሌሎች ዘርዝሬ ስለማልገፋቸው ከተማዎች አንስተን ብዙ ተጫወት። ይሄው ጀብደኛ ሰው በጨዋታው ቀጥሎ ወዳጄ ካፒቴን ፋርለሳክ እነዚህ ከብቶች ጣሊያኖቹን ማለቱ ነው በመላው ዓለማችን የተከበረችውንና የተቀደሰችውን የቀይ መስቀል ማህበር ድንኳን የመስኪኖችን የኢትዮጵያውያንም ይሁን የሌሎችን አገሮች በአውሮፕላናቻቸው በሚያቃጥል ቦምብ እንደሚደበድቡ ታውቃለህ? ሲል በንዴት ጠየቀኝ። የማውቀውን በሰሜኑ የጦር ግንባር በተንቤን ጣሊያኖቹ በአውሮፕላኖቻቸው ስለደበደቧቸው አንድ የራስ ካሳ ወታደር እንኳ ስላልተሰፈረባቸው መንደሮች ስነግረው በንዴት ከብቶች እያለ ጮኸ። ስለ ጣሊያኖቹ አውሮፕላኖች የቀይ መስቀልን ድንኳን በቦምብ ስለመደብደባቸው ዶክተር ሚሊና ሙሉ የድርጅቱ ሰዎች ባንድ ቃል እውነቱን አረጋግጠውልኛል። ለዚያም መሰለኝ የእንግሊዝ ቀይ መስቀል በምዕራባዊ የኮረም ገደላማ ቀበሌ የሆነ ውሽቅ ቦታ ላይ ድንኳኖቻቸውን ተክለው ከባድ ተሽከርካሪ መኪኖቻቸውን በተፈጥሮ ደን ለመሸፋፈን የሞከሩት። ከተረገሙት የጣሊያን የቆርቆሮ አሞራዎች እይታ እንኳ እነዚህን ዘመናዊ ከባድ የጭነት ተሽከርካሪዎች ቀርቶ ትንሽዬ የቤት መኪናም መደበቅ መከራ ነው። አዎ ጣሊያኖች ከሰማይ ላይ ሆነው በአሞራ አይን ሁሉንም ነገር ብጥስጥል አድርገው የማየትና የመመርመር ብቸኛ መብት ነበራቸው። እኛ በምድር ላይ ያለን እግዚአብሔር በማይተናነስ ሁኔታ እይታ ካላቸው የጣሊያን አውሮፕላን አብራሪዎች አይን መሰወር እንደ ተአምር በሚቆጠርበት ጊዜ ትላልቅ የጭነት መኪኖችን ዛፍ ዝንጣፊዎች ሸፋፍኖ ከእይታቸው ውጪ ማድረግ መኪኖቹን ዝም ብሎ ለአርባ ቀን እድላቸው እንደመተው ይቆጠራል። ለዚህ ጥሩ ምሳሌ ሊሆን የሚችለው ከስካንዲኔቪያ አገሮች ያንዱ አገር ተወላጅ በትክክል ከየትኛው አገር እንደሆነ ማወቅ አልቻልኩም አንድ ልዑል አውሮፕላን አብራሪ ያደረገውን ማንሳት ይበቃ ይሆናል። ይህ የንጉሳውያን ቤተሰብ የሆነ ልዑል ንጉሰ ነገስቱን በኮረም ለመጎብኘት ይወስንና የግል አውሮፕላኑን ከአዲስ አበባ አስነስቶ ኮረም በሰላም ይገባና አውሮፕላኗን በትልቅ የዛፍ ቅርንጫፎች ሸፋፍኖ ወደ ንጉሰ ነገስቱ ይሄዳል። ታዲያ እነዚያ ሁሌም ሰማዩን ወረውት የሚውሉት የጣሊያን አውሮፕላኖች በኮረም የንጉሰ ነገስቱን ጦር ፍለጋ ሲዞሩ ባንድ ሌሊት በቅላልና አድጋ እንዲህ በርካታ ለምለም ቅርንጫፎችን ያፈራች ውብ ዛፍ ሲያዩ በጣም በመገረማቸው በተደጋጋሚ እየዞሩ ይችን ባንድ ጨረቃ የተፈጠረች ለምለም ዛፍ ሲመረምሩ ዛፏ ዛፍ ሳትሆን አንድ ትንሽ የግል አውሮፕላን መሆኗን በመረዳታቸው በተደጋጋሚ እየዞሩ የሳት ቦምብ ጭነታቸውን እያወረዱባት የሳት ራት አደረጓት። እዚህ ላይ ጣሊያኖች ስለ ኢትዮጵያ መልክዓ ምድር ከማንም በላይ ጠንቅቀው ያውቃሉ። እናም ያቺ ባንድ ጨረቃ በቅላ ያደገች ዛፍ በቀላሉ በእይታቸው ውስጥ መግባቷ እንብዛም ሊያስደንቀን አይገባም። ምስኪኑ ልዑል ከአዲስ አበባ እስከ ኮረም 2 ሰዓት ያልሞላ ጊዜ ቢፈጅበትም የመልስ ጉዞ ያደረገው ግን ከሳምንት በላይ ነበር። ለዚያውም እድለኛ ነበር። ከአንድ የንጉሠ ነገሥቱ መኳንንት ከብላቴን ጌታ ሕሩይ ጋር በሰላም በደሴ በኩል አድርጎ ወደ አዲስ አበባ መመለስ ችሏል። እንግሊዞች የንጉሠ ነገሥቱን ጦር ተከትለው ከደሴ ወደ ኮረም ሲዘልቁ ሁሌም አካሄዳቸው ከጦሩ በኋላ ነበር። نهو بما يجو طورنت تشنفننا مشش كديتا سيهون يهو ينجليزو تشويك اي مسك المعبر كأنيو على زور اند تبالي يوتاد درس الفنيا يششتو كداميو السو نبار من المنقوا ودو على لمنبلس كنبسنا قستو فقاد ياغينيو مالد على ايبيهونم نزيار قوميت على نارو بلانوش كامتش الرشاو ششتو انداس كاروت بزو يجمروغن همشا بوهلا نبار ندالكوت يمالسون قزو عبرناتشو بمكينا اندن نادرق سلفك قدولدن بمكينا وستكمتن هيدن إبال يهون دوننجي قزو بيتعام كارفافا نبار قلباتو بينورين بأغري وين بفرس بيهد يشالين نبار يهم يهون بتمكنيات بيتعام كاللالنا قلسنو تاليانوش يتن دالو سلم مانوك مبرات مبرات عنيشلم النام ياو فيت كدمو يمهيدون مكينا كوالا دوكاون إيه تكتلو چيسون إيه تطو تكتاتلو بيتام بزيگتا مقواز قديتانو يچين آهون انديه بچالماننا بيتام بزيگتا يمن نقواز باتن يترگيا منگج يگورا غير جوچ سرطويچ رسوات كور بفيت سيون رزمتوام مالت كدسي اسكا كورم وده 250 كيلومتر قدما يهونال بزي ملكو سننازق مادرن لنقاق قدم كانت افافلاي درست كزي يقدل چاف بتاج اتاج كل وست يچك كان يوچو يرايوچنا يازبوش مريد تزرگتوال انجدي كزي يقدل چاف لاي وردن برايوش مريد لاي مالف قدنو اتاچ كل وست رأيان نازبوش اندمي تبقون مريتاچون ربطو مالفو كاللال اندم ايهون كلاچن انبناوكم اهون كزي قدل چاف لاي ودتاچ يمن وردبتن منقد ماسداتو لاي اتاكور مهندس منقدون سيك ايس من الوات لفرسنوش ببزا لبيت مكينوش اصبو سايهون اي كارم منجي ايچي منقد لتلالك يچنات مكينوش يتسرقشونا عالتاي يالچين منگدو بهتام قچن كمونو امبلاي اهونم اهونم يمي تمازز گدل يمي بزابات نات انام منالبات عندو شفير گماش ميسر بيساسات كنچ انو گواز گدل مگواتو يمي کرنو يهننو بمفراتي مسلن دي اينت تمازمازان نا قچاچن منگدو سيگتمون تسافاريو چوردن مكيناون لسوماليو شفير نا يارباقن ادلو يمي ستبت اگاتامي بتام بزونو የመጀመሪያውን ምጭነት መኪና በዚህ አይነት ተመዝማዛና ቀጭን መንገድ ላይ አጣን እንዳልኩት ዲህ አይነት ተመዝማዛና ቀጭን አስቸጋሪ መንገዶች ሲገጥሙን ተሳፋሪዎች ወርደው መኪናው ከጫነው ውድቃ ጋር ለሶማሌ ወይም ለህንድ ሹፌር ይሰጣል እዚህ ላይ ሹፌርነት ለኢትዮጵያውያን የተከበረ ስራ አይመስልም ታዲያ ይሄ የሶማሌ ወይም የህንድ ሹፌር ህይወቱን አደጋ ላይ ጥሎ መኪናውን በዚያ የሞት መንገድ ላይ ለማሳለፍ ይሞክራል። ይሄ አሁን ገደል የገባው መኪና ሶማሌ ሹፌር ለምናልባት ብሎ በከፈተው በር በጊዜ ባይዘል ኖሮ አጥንቱም አይገኝም ነበር።